በኮሎምቢያ ካሊ እድሜያቸው ከ20 ዓመት በታች ለሆናቸው ሲደረግ የሰነበተው የአትሌቲክስ ሻምፒዮና ተጠናቀዋል። ኢትዮጵያውያን አሁንም ድል ቀንቷቸዋል። ከቡድኑ ካፒቴን ጋር በምሽቱ ቆይታ ይኖረናል። ሌሎች የስፖርት ጥንቅሮችንም ይዘናል። በሌላ ዘገባ ደግሞ ኢትዮጵያ ውስጥ ከፍተኛ የሆነ የጨው እጥረት ተፈጥሯል። ነገር ግን በአፋር አፍዴራ ላይ ብቻ 40 ሚሊዮን ኩንታል የሚሆን ጨው ተመርቶ ወደ ገበያ አለመግባቱ ተረጋግጧል። በዚህ ዙሪያም ዘለግ ያለ ዘገባ ይኖረናል። ሰላም ጤና ስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የነሐሴ 2014 ዓ.ም የሰኞ ምሽት የጋቢና ቪ የሬዲዮ በቴሌቪዥን መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ኤደን ገረመው መሰናዶን እየመራው አብሬያችሁ ቆያለሁ። ንጉሱ ታምሬ የምስልና ድምጽ ምህንድስናውን ይከውንልናል። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እየጋበዝን ወደ ዘገባዎቻችን እንሻገራለን። ኢትዮጵያ ውስጥ ከፍተኛ የሆነ የጨው ክምችት ቢኖርም ገበያው ላይ እጥረት መፈጠሩን ግን ነጋዴዎችና ተጠቃሚዎች ይናገራሉ። በአፋር ክልል ከፍተኛ የጨው ምርት ክምችት መኖሩን የገለጸው የንግድና ቀጠናዊ ትስስር ሚኒስቴር በበኩሉ አፍዴራ ላይ ብቻ 40 ሚሊዮን ኩንታል ጨው ተመርቶ ወደ ገበያ አለመግባቱን አረጋግጧል። መንግስት በደለደላቸው ኮታ መሰረትም ምርታቸውን ለመግዛት ውል የገባው ድርጅቱ ቃሉን ባለማክበሩም ለኪሳራ ጭምር መዳረጋቸውን ጨው አምራቾቹ ይናገራሉ። ጨው ላይ አዮዲን ጨምረው ፈጭተውና በመጠን አሽገው የሚሸጡ ፋብሪካዎችም ደግሞ በጨው እጥረት ምክንያት ስራ ማቆማቸውን ለአሜሪካ ድምጽ ተናግረዋል። በምርት እጥረቱ ምክንያት ግለሰብ ሸማቾች ከ3-5 ብር የሚገዙትን 1 ኪሎ ጨው እስከ 40 ብር አውጥተው ለመሸመት መገደዳቸውን የሚያስታወቁ ሲሆን ጨው በግብአትነት የሚጠቀሙ ኢንዱስትሪዎች ደግሞ በዋናነት የችግሩ ሰለባዎች መሆናቸውን ይናገራሉ። በዚህ ዙሪያ መስፍን አራጌ ያጠናቀረው ዘገባ ቀጥሎ ይቀርባል።
በአፋር ክልል የሚገኘውን ጨው ከአምራቾች በመውሰድ ለአቀነባባሪ ፋብሪካዎች የማከፋፈል ውል ወስደዋል የተባሉና በአንድ ባለሀብት የሚተዳደሩ ሁለት ድርጅቶች ከአምራቹ በኮታ የተመደበውን የጨው መጠን እየተረከቡ አለመሆናቸው ተነግሯል። ጉዳት ሊደርስብኝ ይችላል የሚል ስጋታቸውን ገልጸው ስማቸው እንዳይጠቀስ የጠየቁን አንድ የጨው አምራች እንደተናገሩት ያመረቱት ጨው በወቅቱ ባለመወሰዱ ወደ ድንጋይነት እየተቀየረ ለብልሽት ተዳርጓል።
ኩባንያው 472,000 ኩንታል ሊያወጣ ውል አለን እኛ በየወሩ 472,000 ኩንታል ጨው ከአፍዴራ መውጣት አለበት። አሁን እሱ በወር አያወጣልንም፣ ጨውን አይገዛንም ማለት ነው። በየወሩ 472,000 ኩንታል የምግብ ፍጆታ ሆኖ ይወጣል፣ አዮዳይዝ ተደርጎ መሸጥ አለበት። አሁን ከዚህ ላይ በ12 ወር 12 ጊዜ መክፈል አለበት ለእኛ፣ 12 ጊዜ እኛ ምርቱን ማስረከብ አለብን ለሱ። እሱ ግን አንድ ወር ዘሎ በ2 ወር 1 ጊዜ ነው ከኛ ጋር ግዥ የሚፈጽምልን ድርጅቱ። የገበያ ችግር የለም። ከውጭ ሀገር በጣም በብዛቸው ይገባል ወደ ኢትዮጵያ ራሱ። እኛ ብዙ ምርት እያለን ሌላው ችግራችን ምንድን ነው? እኛን እንደ መጋዘን አድርገውና ንብረቱን አውጥቼ አከማችቸው አሁን ማምረት አቅም ማጣት ደርሻለሁ። ባለመሸጤ እዛ አሁን ድንጋይ ሆኖ ተቀመጠ።
በተሰጣቸው ኮታ መሰረት ምርቱን አለማቅረባቸው ለኪሳራ እንደዳረጋቸውም አያይዘው ጠቅሰዋል።
ለምሳሌ በዚህ ዓመት ማግኘት ያለብኝን የ6 ወር ሽያጭ አልሸጥኩም። ንብረቱ እኔ ጋር ነው፣ ጨው እኔ ጋር ነው የቀረው። ጨው እኔ ጋርም ቢሆን እኔ ጨውን ሽጬ ጨው ማውጣት ነው የምፈልገው። ለምሳሌ በወር 1,000 ኩንታል የሚሸጥ ሰው ማለት ነው በአንድ ዓመት ውስጥ 900,000 ብር የሚያወጣ ንብረት ባለመሸጡ እኔ ጋር ቀርቷል። አሁን ብሸጠው 900,000 ብር በኢንፍሌሽን ምክንያት 500,000 ብር አካባቢ ነው ዝቅ የሚለው። ብሸጠው እንኳ ይህን ያክል ኪሳራ አድርሶብኛል ባለመሸጥ።
ጨውን አዮዲን ጨምረው ፈጭተውና ለሸማቹ በተለያዩ መጠን አሽገው በማቅረብ ተግባር ላይ ከተሰማሩት 12 ፋብሪካዎች የአንዱ ባለቤት እንደሆኑ የሚናገሩት ሌላው ስማቸውን ከመጥቀስ የተቆጠቡ አምራች የእሳቸውን ጨምሮ በክልሉ የሚገኙ አብዛኞቹ ፋብሪካዎች በጨው አቅርቦት እጥረት ምክንያት ስራ ማቆማቸውን አመልክተዋል።
አጣቢ ድርጅት ሁለት ነው ያለው። ሁለቱም የአንድ ድርጅት ቢሆንም ከአንዱ ነው የምንወስደው። በበቂ አይሰጠንም፣ አገልግሎት እየሰጠን አይደለም። ቁመናል፣ ቆየ 4 ወር 3 ወር።
በገበያ ትስስር በከፍተኛ ወጪ ያስመጣ ነው ማሽን ያለ አገልግሎት መቀመጡ ለኪሳራ ዳርጎናል የሚሉት አስተያየት ሰጪ ሰራተኞችን እስከ መበተንና ፋብሪካውን እስከ መዝጋት የሚያስገድድ ውሳኔ ላይ መድረሳቸውን ተናግረዋል።
እንደ አዲስ እንደመሆናችን 40 ሰራተኛ አለን። ይህንን በዋሊያ የሰራተኛ ክፍያ ስራ እድል የፈጠርነውን ሰዎች ያው ሰራተኛ ለመበ ተመርተን ካሁን አራት ወር ሙሉ እየከፈልን አለው ካሁን እየታገልን ነው። ከዚህ በኋላ ግን አራት ወር አምስት ወር ስከሆነም ስለማንታገስን በስራለን በቃ ያለንን ሰራተኛ ሰጠን። ሰራተኛና የራሳችን ወጭ መቻላቃትን ነው። ከዚህ ላይ ግብር እንከፍላለን። የሰራተኛ ግብር አለ። ብዙ ስርዓት አሉ የያዝናቸው ሰዎች። አሁን በቃ ግዴታ ከዚህ ወር በኋላ ለመበተን ነው በቃ ደብዳቤ ያስገብታል።
ጨውን ከባህር ላይ የሚያመርቱት ምርታችን አልተወሰደልንም። አዮዲን ጨምረው በተለያዩ መጠን አሽገው ለሸማቹ የሚያቀርቡ ፋብሪካዎች ደግሞ የጨው አቅርቦት እየደረሰን አይደለም ሲሉ ይወቅሳሉ። ከአምራቹ ተረክበው ለፋብሪካዎቹ የማድረስ ኃላፊነት ወስደዋል የተባሉትንና በስም ተለይተው የተገለጹትን ሁለት ድርጅቶች አመራሮች ለማግኘት ያደረግነው ከፍተኛ ጥረት ለጊዜው አልተሳካም። እንደተሳካልን አስተያየታቸውን ይዘን ለመቅረብ እንሞክራለን። ስማቸውን ከመግለጽ የተቆጠብነው ምላሻቸውን እስከምናገኝ ተጨማሪ ሙከራ ለማድረግ ነው። በሌላ በኩል ግን የጨው አቅርቦት እጥረቱ ችርቻሮ በሚሸምቱ ተጠቃሚዎች ላይ ጭምር ተጽዕኖ ማሳደሩ ተገልጿል። የደሴ ከተማ ነዋሪዋ ወይዘሮ ገነት አሰፋ በአንድ ዓመት ውስጥ የአንድ ኪሎ ዋጋ እስከ 30 ብር ብልጫ አሳይቷል ይላሉ።
ያው የኑሮ ሁኔታማ ከባድ ነው። አሁን የጤፉስ እሺ ይሁን ተባለ፣ የዘይቱንም ተቀበል ነው። ይሄ ከሜዳ ዝም ብሎ ካፈር ተዝቆ ቢመጣ ጨው እንኳን ትናንት 5 ብር መገዛው ዛሬ 30 ብር ሲሆን እኔ መንግስት ጉዳይ ነው የሚገርበኝ ዝም ብሎ መመልከቱ።
በንግድና ቀጠና የትስስር ሚኒስቴር የቅርንጫፍ ማስተባበሪያ መሪ ስራ አስፈጻሚ እያሱ ስምዖን ከአሜሪካ ድምጽ ጋር በነበራቸው ቆይታ ከመጋቢት እስከ ሚያዝያ ባለው ጊዜ ጨው ይመረትባቸዋል በተባሉ የአፋርና የሶማሌ ክልሎች ውስጥ መስሪያ ቤታቸው ጥናት ማድረጉንና አምራቹም ላይ ሆነ አዮዲን ጨምረው ፈጭተውና አሽገው ለገበያ በሚያቀርቡት አካላት ላይ ደረሰ የተባለውን ችግር ጥናቱ ማረጋገጡን ገልጸዋል። ጥናቱን ዋቢ ያደረጉት አቶ እያሱ በአካባቢዎቹ በከፍተኛ ደረጃ ተመርቶ ወደ ገበያ ያልገባ የጨው ምርት እንዳለ ጠቁሞ በአፋር ክልል አፍዴራ ያለውን ለአብነት አንስተዋል።
በተለይ አፍዴራ ላይ 40 ሚሊዮን ኩንታል በላይ የሚደርስ ጨው ተመርቶ የተከማቸበት ሁኔታ አለ።
ለችግሩ ጤናማ ያልሆነ ሲሉ የገለጹትን የገበያ ሰንሰለት በምክንያትነት ሲያወሱ ይህን ተከትሎ ጨው በኮንትሮባንድ ወደ ገበያ እየገባ ነው ብለዋል።
አንደኛ ግብይት ሰንሰለቱ ጤናማ አይደለም። የተወሰነ መስመር ብቻ ነው ያለው። በዛ መስመር ብቻ እንዲሄድ የተደረገበት አግባብ እጥረት እንዲፈጠርና ለህገ ወጥነት በር የከፈተ እንዲሆን ያደረገው ኮንትሮባንድ ምርቶች ከጎረቤት ሀገራት ይገባሉ። ከሶማሌላንድ ይገባል። ከበቂ በላይ የጨው ክምችት ሀገር ውስጥ እያለ ሀገር ውስጥ ያለው ግብይት በጤናማ ስርዓት እየተመራ ባለመሆኑ በኮንትሮባንድ ይገባል። ፕላስ ደግሞ ከፍተኛውን የጥራት ችግር ያለበት የጨው ምርት ነው በግብይት ውስጥ እያየን ያለ ነው። አዮዳይዝድ ያልሆነ ጥራቱ ያልተረጋገጠ ምርት፣ የት እንደተመረተ የማይታወቅ ምርት ሁሉ ገበያ ውስጥ እንዲገባ እየሆነ ነው ያለው።
የኮታ ስርዓቱ በቀድሞ ንግድና ኢንዱስትሪ ሚኒስቴር ተግባራዊ መሆኑ ታውቋል። ለምን ከኮታ ስርዓት ባለፈ ሌሎች አማራጮችን መጠቀም አልተቻለም በሚለው ጥያቄ ላይ ምላሽ ለማግኘት ለአፋር ብሔራዊ ክልላዊ መንግስት ንግድ ቢሮ እንዲሁም ለማዕደን ቢሮ በስልክ ጥሪም ሆነ በጽሁፍ መልእክት ያደረግነው ሙከራ አልተሳካም። ከወራት በፊት ከክልሉ አመራሮች ጋር በጉዳዩ ዙሪያ ውይይት ማድረጋቸውን የሚጠቁሙት አቶ እያሱ ግን
ጨውን በገበያ ስርዓት እንዲመራ ብናደርገው ዋጋው ይወርዳል። በከፍተኛ ሁኔታ ወደ ገበያው ይገባና ጨው አምራቹ ያመረተውን እንኳን የሚጠቀምበት ሁኔታ ላይኖር ይችላል። እንደዚህም አይነት ችግሮች ገጥመዋቸው እንደነበረ አንስተውልናል። ህብረተሰቡ ምን ያህል ጨው ይፈልጋል የሚለው እየታየ ቁጥጥር እየተደረገበት ክልሉም ተጠቃሚ የሚሆንበትን ስርዓት ነው መፈጠር ያለበት እንጂ በግብይት ስርዓቱ ይመራ ብንል እዛ ጋ ያለው አምራች ሊጎዳ ይችላል የሚል ስጋት አለው ክልሉ።
በክልሉ አመራሮች ተሰጠ የተባለውን አስተያየት አምራቾቹ አይቀበሉትም። ለበለጠ ኪሳራ ተዳርገናል ባይ ናቸው።
ማምረቻ ዋጋችን እየጨመረ ነው። የምንገዛው ማቴሪያል፣ የሰው ኃይሉ፣ የአስተዳደሮቹ ሁሉም ነገር እየጨመረብን ነው። የማምረቻ ወጫችን ለአንድ ኩንታል 400 ብር አልፏል። አሁን እኛ የምንሸጠው በ322 ብር ነው።
እንደ አስተያየት ሰጪዎቹ ከአምራቾች በ322 ብር የሚወጣው አንድ ኩንታል ጨው ገበያ ውስጥ ከ2200 ብር በላይ እየተሸጠ ነው። አቶ እያሱም አሰራሩ ወጥነት እንደሚጎድለው ያብራራሉ።
ኮታ ተበጅቶለታል፣ ግን ደግሞ ፉሊ ኢምፕሊመንት አልተደረገም። ለምሳሌ ጥሬ ጨውን አምራቾቹ የሚያቀርቡት ወደ 322 አካባቢ ነበር። ከዛ ፋብሪካዎቹ አቀነባብረው የሚሸጡበት 500 አካባቢ ደርሳል የታጠበ ጨው። ከዛ ደግሞ አዮዳይዝ የሆነው 700 ተብሎ ኢቭን ፕራይስ እንኳን ሴት የተደረገላቸው እዛ አፋር ክልል ላሉት ለሁለቱ ፋብሪካዎች ብቻ ነው። ነገር ግን ሌሎቹ አገሪቱ ውስጥ ያሉት የማቀነባበሪያ ፋብሪካዎች በተለያየ መንገድ የሚያገኙትን ጥሬ ጨው አጥበው አቀነባብረው ለገበያ ሲያቀርቡ በፈለጉት ዋጋ ነው የሚሸጡት። ወይም ሙሉ በሙሉ መሰረታዊ ሸቀጥ ሆኖ ቁጥጥር አልተደረገበትም ጨው፣ ወይም ደግሞ ሙሉ በሙሉ ለማርኬቱ ኦፕን አልተደረገ። ለምሳሌ ሶማሌ ክልል ጎደስፖ የሚባልበት ቦታ ላይ ይመረታቸው እነሱ ኮታ የላቸውም። ራሳቸው አምርተው ዋጋም ሴት ሳይደረግላቸው ለገበያ ይገባሉ። አፋር ክልል ያሉት ፋብሪካዎች ሁለቱ ግን በንግድና ኢንዱስትሪ ሚኒስቴር ፕራይስ ካፕ ተበጅቶላቸው በዚህ ሽጡ የሚባልበት ሁኔታ ነው ያለ። ስለዚህ ወጥ ያልሆነ አሰራር ነው ያለ። ኢቨን የአፋር ክልል አመራሮቹ እንደሚያነሱት በትክክልም የአካባቢውን አምራቾችን ፕሮቴክት በሚያደርግበት መንገድ ነው እየተመረተ ያለው የሚለው አሁን ያለው ነባራዊ ሁኔታ ያንን እንኳን ያማከለ አይደለም። 322 ብር እየሸጡ እነሱም ተጠቃሚ እየሆኑ አይደለም። ኢቨን አምርተውት በእነዚህ ለሁለት ፋብሪካዎች ብቻ በሚያቀርቡበት ጊዜ አብዛኞቹ ምርቶቻቸው እየተነሳ አይደለም።
አቶ ያሱ ጥናቱ ያስቀመጣቸውን ምክረ ሐሳብና በሚኒስቴር መስሪያ ቤቶች ደረጃ የተደረሱ አቋሞችንም አብራርተዋል።
ማዕድን ከማምረቻ ጀምሮ እስከ ፋብሪካ ድረስ ያሉትን ፕሮሰሶች የማዕድን ሚኒስቴር ፎሎ እንዲያደርግና ግብይት ሰንሰለቱን የንግድና ቀጠናዊ ትስስር ሚኒስቴር አዲስ መመሪያ በማውጣት ይህንን ኮንትሮል የሚደረግበትን ሚንስ መፈጠር አለበት የሚል ጥናት ቡድኑ ያቀረበው ሪኮመንዴሽን ኮታ መነሳት አለበት። ሁለተኛ ደግሞ ጨውን ማቅረብ የሚችሉ አቅም ያላቸው ፋብሪካዎች ሆነ አቅራቢ ድርጅቶች በግብይቱ ውስጥ ተሳትፈው በህጋዊ መንገድ ቁጥጥር እየተደረገባቸው ለገበያ የሚያቀርቡበት ስርዓት ይፈጠር የሚል ነው በእኛ በኩል የቀረበ ሪኮመንዴሽን። እንደ ንግድና ቀጠናዊ ትስስር ሚኒስቴር በቀጣይ መመሪያዎች ይዘጋጃሉ።
በአመራረትና ሌሎች ተያያዥ ጥያቄዎች ዙሪያ ምላሽ ለማግኘት ወደ ማዕድን ሚኒስቴር ተደጋጋሚ ሙከራ አድርገን አቶ ሞገስ የተባሉ አመራር ብንጠቆምም እሳቸውም ለቀናት ከተሻገረ ተደጋጋሚ ማጉላላት በኋላ በመጀመሪያ ጥያቄያችንን በቴሌግራም እንድንልክ አሳወቁን። በቴሌግራምና በኢሜይል ጥቅል ሀሳቡን ጠቅሰን ለጥያቄ እንዲተባበሩን ጠይቀን ነበር። ከዚያም ሌሎችን አማክረው ምላሽ እንደሚሰጡን ገለጹልን። በገቡት ቃል መሰረት መልሰን ስንደውልላቸው ግን ስልካቸው አልተነሳልንም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። በኮሎምቢያ ካሊ ለአንድ ሳምንት ሲደረግ የሰነበተው ከ20 ዓመት በታች የአትሌቲክስ ሻምፒዮና ላይ ኢትዮጵያውያን አትሌቶች ድንቅ ድል አስመዝግበዋል። ተሳታፊ የነበረው የኢትዮጵያ አትሌቲክስ ቡድን ከቀደመ ተሳትፎ የላቀ ውጤት ነው ያስመዘገበው። ቡድኑ ዩናይትድ ስቴትስና ጀሜካን በመከተል በስድስት ወርቅ፣ በአምስት ብርና በአንድ ነሐስ ሜዳሊያ ከዓለም ሶስተኛ ደረጃን ከአፍሪካ ደግሞ የአንደኛ ደረጃን ይዞ አጠናቋል። የቡድኑ ድል ስለፈጠረው ስሜትና በተተኪ ወጣቶች ላይ ዘንድ ስለሚኖረው ውጤት ለማወቅ ሀብታሙ ስዩም የቡድኑን መሪ አትሌት መሰለሽ መልካሙን በስልክ መስመር ላይ አግኝቷታል።
ያው አትሌት መሰለሽ መልካሙ እባላለሁ። ከ20 ዓመት በታች በኮሎምቢያ ካሊ በተደረገው አትሌቶች የቡድን መሪ ነኝ።
እጅግ በጣም አመሰግናለሁ። ኢትዮጵያ ቡድን በአሁኑ ውድድር ላይ ከፍተኛ ውጤት ካስመዘገቡ ሀገራት መካከል ሆኗል። ከዓለም ሶስተኛ፣ ከአፍሪካ ደግሞ አንደኛ ደረጃን ይዘዋል። በቡድኑ አባላት ዘንድ የፈጠረው ስሜት ምን ይመስላል?
ያው እኛ በጣም እጅግ በጣም ደስ ብሎናል። ይሄ ቡድን በተለይም በመጨረሻው በስድስተኛው ቀን ላይ አራት ወርቅን በተከታታይ ያመጣ ቡድን ነው። ከወትሮው ለየት ያለ ስሜት ነው የተሰማን። በቃ በጣም ደስ ብሎናል። እጅግ በጣም የሚያኮራ ውጤት ነው። በዚህ ላይ ደግሞ ልጆቹ ያው ታዳጊዎች ናቸው። ነገ የሀገር ተስፋዎች ናቸው። ነገ ዓለም ዋንጫና የሚደርሱ ልጆች ናቸው። ከዚህ አንጻር እጅግ በጣም ኢትዮጵያ ተተኪ እንዳላት ያስመሰከርንበት ጊዜ ስለሆነ እጅግ በጣም ደስ ብሎናል።
እንግዲህ ኢትዮጵያ ከዚህ ቀደም ካደረገቻቸው ከ20 ዓመት በታች የአትሌቲክስ ቻምፒዮኖች የአሁኑ ድል ከሁሉም የላቀ እንደሆነ ታውቋል። ለአሁኑ ድል ዋና ሚስጥሩ ምንድን ነው ብለሽ ታስቢያለሽ?
በአትሌቲክስ ዙሪያ በጣም እየተሰራ ያለ ትኩረት ተሰጥቶት ሴቶቹ ትኩረት ተሰጥቶት በጣም እየሰሩ መሆናቸውን የሚያሳይ ውጤት ነው። ኢትዮጵያ ሀገራችን ያው ከዚህ ቀደም እንደሚታወቀው በጣም ታላቅና ኃያል ሀገር ናት። አትሌቶቻችንም ይሄንን በየአደባባዩ እየመሰከሩልን ይገኛሉ። በጣም እጅግ በጣም የሚያኮራና ደስ የሚል ውጤት ነው ያለው ያመጡት አትሌቶቻችን። እጅግ በጣም ደስተኞች ነን።
ከተመዘገቡት ድሎች ሁሉ ልዩ የሆነብሽ የትኛው ነው?
እስከዛሬ ከነበሩት ውድድሮች እውነቱን ለመናገር እኛ ይዘናቸው የመጣን አትሌቶቻችን ኢቨንቱ በጣም አጭር ኢቨንት ነው፣ በአምስት ነው። ዓለም ደግሞ ያዘጋጀችው ኢቨንት እጅግ በጣም ብዙ ነው። እኛ የሜዳ ተግባራት የለንም፣ ብዙ የተለያዩ ውድድሮች የለንም። ሩጫም ብቻ ነው ይዘን የመጣ ነው። ከሩጫም ደግሞ ሙሉን አይደለም፣ የተወሰነ አምስት ኢቨንት ብቻ ነው ይዘን የመጣ ነው። አትሌቶቻችንም በቁጥር በጣም እጅግ ትንሽ ናቸው። ከዛ አንጻር እጅግ በጣም የተለየ ስሜት ነው የሰማን። አሴቶቻችን በርትተው በጥረታቸው በልፋታቸው አልበገር ባይነታቸውና ቁርጠኝነታቸውን አሳይተውናል። በዚህም ከዓለም ሶስተኛ ደረጃን ይዘን እንድንወጣ አድርገውናል። እጅግ በጣም ኮርተንባቸዋል ከሚገባው በላይ። እንደዚህ አይነት ውድድር በዓለም ላይ ተደርጎም አይቼም አላቅም እና እጅግ በጣም በቃ ስሜታችንን ራሱ ለመግለጽ እስከሚያቅተን ድረስ እጅግ በጣም ደስተኞች ነን።
የሚያዳምጡን በርካታ ወጣቶች አሉ። ኢትዮጵያ ውስጥ ታዳጊ ወጣቶች በአትሌቲክሱ መስክ ተሳትፈው ባለድል መሆን የሚፈልጉ ስማቸውን ማስጠራት የሚፈልጉ፣ ለእነሱስ ይሄ ድል ያለው ፋይዳ ምንድን ነው? እነሱስ ትልቅ የሚባለው ደረጃ ለማስመዝገብ ምን ማድረግ አለባቸው?
አትሌቶቻችን ለነገ ተስፋዎቻችን ናቸው። ኢትዮጵያ ውስጥ ያሉት አትሌቶች፣ ኢትዮጵያ ውስጥ ያሉ ሯጮቻችን የእነሱን አይተው የእነሱ በእነሱ ሞራል በእነሱ ተነሳሽነት ነገ ጠዋት እንደሚደረስ ያሳዩን ናቸው። ነገ ጠዋት የትም ከሰራን የትም እንደምንደርስ እና ሌሎችም የእነሱን አርያ እና ፈለግ ተከትለው ሊሰሩ ቢችሉ በዓለም ላይ እንዲህ እንደምንታወቅ በዓለም ላይ ሀያል አገር መሆናችንን የምናስመዘግብበት ወደፊትም የምናሳይበት እድል ስለሆነ ይህንን ውጤትና ወደ ሩጫው ለመግባት የሚፈልጉ ሁሉ አይዟችሁ፣ በርቱ፣ ተበራቱ፣ ይደረሳል። ዓለምን ልናንቀጠቅጥ የምንችልበት ትልቁ ስጦታችን እግዚአብሔር የሰጠን ይህ ነው። ከዚህም በላይ ብንሰራ እንደርሳለን፣ እንችላለን የሚለውን ነገር ተስፋ እንዲያደርጉ ነው የማስተላልፈው።
አትሌቲክሱ ወዳጆችና ተከታዮች የምታስተላልፊው መልእክት ካለ?
ያው የኢትዮጵያ ሕዝብ በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። ወደፊት ኢትዮጵያ ትልቅ ሀገር ናት፣ ትልቅ ሀያል ሀገር ናት። በዚህም አትሌቶቻችን እያስመሰከሩልን ናቸው። በዓለም አደባባይ ከፍ ብሎ የኢትዮጵያን ስም ኢትዮጵያ ሰንደቅ ዓላማ እንዲውለበለብ እያደረጉ አትሌቶቻችን ናቸው። እነሱም ማመስገን እፈልጋለሁ። ኢትዮጵያን ሕዝብ በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለሽ አገሬ ሳቂ። ይህንን ነው መልእክት ላስተላልፍ የምፈልገው።
አትሌት መሰለሽ መልካሙ፣ ከ20 ዓመት በታች የኢትዮጵያ አትሌቲክስ ቡድን መሪ ነሽ። በድጋሚ እንኳን ደስ ያላችሁ፣ መልካም ቀን ይሁንልሽ።
እሺ፣ አመሰግናለሁ። እንኳን አብሮ ደስ አለን።
በመቀጠል ደግሞ የምናልፈው ወደ ጤና ዘገባችን ነው። በሞዛምቢክ ቁጥራቸው እየጨመረ የመጣ ሴቶች በማህፀን ፊስቱላ እየተያዙ ሲሆን የሞዛምቢክ የጤና ሴንተርም በዚህ በሽታ በዚህ ጉዳት በየዓመቱ የሚጎዱ ሴቶች ቁጥር ከ4000 በላይ ሊያልፍ ይችላል የሚል ስጋት አለው። አዲና ስዋሌ ከቪኦኤ ያጠናቀረችውን ዘገባ እንደሚከተለው አቀርብላችኋለሁ። የማህፀን ፊስቱላ አንዲት እናት በጤና ባለሙያዎች ተገቢ የሆነውን እገዛ ሳታገኝ ረዘም ባለና በጸና ምጥ ውስጥ በማለፏ የሚመጣ የማህፀን መጎዳት ነው። በሞዛምቢክ ውስጥ በናፑላ ግዛት የፎከስ ፊስቱላ ድርጅትና በጤናው ሴክተር በተደረገው ዘመቻ በዚህ በሽታ የተጠቁ ሴቶች በቅርቡ በናምፑላ ማዕከላዊ ሆስፒታል ውስጥ የማስተካከያ ቀዶ ጥገና እንዲያደርጉ ተደርጓል። ዶሚኒጋዝ አባካር በአሰቃቂ ምጥና ወሊድ ውስጥ አልፋለች።
ሽንቴን መቆጣጠር አልቻልኩም። ፊኛዬንም ያመኝ ነበር። ወደ ማዕከላዊ ሆስፒታል መጣሁ። እናም እንደምድን እምነት አለኝ። እግዚአብሔር አብሮኝ እንዲሆን እለምነዋለሁ። የምኖረው ቤራ የተሰኘው ቦታ ሲሆን ዘመቻው ስለተጀመረ ነው ወደዚህ የመጣሁት።
አና ማኑኤልም ተመሳሳይ የጤና ችግር አጋጥሟታል።
ነፍሰ ጡር ነበርኩ። እናም የመውለጃ ቀኔ ሲደርስ ወደዚህ ሆስፒታል መጥቼ ቀዶ ጥገና አደረግኩ። ነገር ግን ልጄን አጣሁት። አሁን የፊኛ ህመም ትቶብኝ ሄዷል። ሽንቴንም መቆጣጠር አልችልም።
የፊስቱላ ቀዶ ጥገና ሐኪምና የፎከስ ፊስቱላ መስራች የሆኑት ሐኪም ኢጎር ቫዝ በሞዛምቢክ የፊስቱላ ጉዳት በመጨመሩ የተነሳ ስለ ሁኔታው የበለጠ ግንዛቤ መስጠትና ሴቶችም ሕክምና እንዲያገኙ ማድረግ ያስፈልጋል ብለው ያምናሉ። ነገር ግን የፊስቱላ መጨመር በሀገሪቱ ውስጥ ለሚያጠቡ እናቶች የሚሰጠው የጤና አገልግሎት ጥራት ማሽቆልቆሉንም አመላካች ሊሆን ይችላል ብለው ያምናሉ።
ፊስቱላዎች በህብረተሰቡ እንዲሁም በቤተሰብ መካከል ትልቅ መከራ ያመጣል። ነገር ግን ሊታከሙ ይችላል። አብዛኛዎቹ በህክምና መዳን ይችላሉ። እናም ሴቷ ታክማ ወደ መደበኛ ህይወቷ ልትመለስ ትችላለች። ሰዎች ህክምና ለማግኘት ይህን እድል እንዳያጡ እጠይቃለሁ። ለብዙ አመታት የፌስቱላን በሽታ ስናክም ቆይተናል። አሬ በዚህ ክፍለ ሀገር አንዳንድ ጉዳዮችን መፍታት እንችላለን። እስካሁንም እየተሰበሰበ ያለውና ይፋ ያልሆነ መረጃ እንደሚያመለክተው በአመት ከተመዘገበው ከ2000 በላይ የፌስቱላ በሽታ ተጠቂዎች አሉ። ቁጥሩ ወደ 4000 ገደማ ሊደርስ ይችላል ብለን እንሰጋለን። ይህ ማለት ወይም ሰዎች ስለ በሽታው ጠንቅቀው ያውቃሉ ማለት ሲሆን በጤና ክፍሎች ውስጥ እርዳታ ለመሻት ይመጣሉ ማለት ሲሆን ነገር ግን የጤና እንክብካቤ አገልግሎቶች ጥራት ቀንሷል ማለትም ነው።
የሞዛምቢክ የጤና ማዕከል ኢፋይ መረጃ እንደሚያሳየው ሆነ ናምፑላና ኒያሳ የተሰኙት አውራጆች ከፍተኛ ቁጥር ያላቸው የፊስቱላ ተጠቂዎች እንደሚገኙ ያመለክታል። እነዚህ እናቶች በወሊድ ጊዜ ከሚያሳልፉት አስተቃቂ ህመምና ጉዳት በተጨማሪም አብዛኛውን ጊዜም ልጆቻቸውን የሚያጣሉ። ይህን ተከትሎም በአጋሮቻቸውና በማህበረሰባቸው ውስጥ መድሎ ይደርስባቸዋል። ጋቢና ቪ ከአሜሪካ ድምፅ ዋሽንግተን ዲሲ የሰኞ ምሽት ነሐሴ 2/2014 ዓ.ም መሰናዶ ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ እናመሰግናለን። በመቀጠል ደግሞ የምናልፈው ወደ ስፖርት ዘገባዎቻችን ነው። በሻምፒዮናው የመጨረሻ ምሽት ባሸነፈቻቸው 4 ወርቆች ታግዛ ኢትዮጵያ በኮሎምቢያ ካሊ የተካሄደውን ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና በ3ኛነት ደረጃ አጠናቃለች። በሩሲያ ፍርድ ቤት የ9 ዓመት እስር የተፈረደባት አሜሪካዊት የቅርጫት ኳስ ተጫዋች በእስረኞች ልውውጥ ለመፈታት ሩሲያ ከዩናይትድ ስቴትስ ጋር ለመወያየት ፈቃደኛ ሆናለች። የናፖሊ ክለብ ፕሬዚዳንት ዲ ላውረስቲን በአፍሪካ ዋንጫ ላለመጫወት ቃል ካልገቡ በስተቀር ከዚህ በኋላ አፍሪካውያን ተጫዋቾችን አናስፈርምም ማለታቸው መነጋገሪያ ሆኗል። ኬኔዲ አባተ ዘገባውን ይቀጥላል።
በኮሎምቢያ ካሊ በተካሄደው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ኢትዮጵያ 3ኛ ደረጃን ይዛ አጠናቃለች። ከነሐሴ 25 እስከ 30 ለ6 ቀናት በተካሄደው በዚህ ውድድር ኢትዮጵያ 6 ወርቅ፣ 5 ብርና 1 ነሐስ በድምሩ 12 ሜዳሊያዎችን በማሸነፍ ነው በ3ኛነት ያጠናቀቀችው። ኢትዮጵያ በሻምፒዮናው ካሸነፈቻቸው ወርቆች መካከል 4ቱን የዓለም አትሌቲክስ የኢትዮጵያ ምሽት ሲል በጠራው በውድድሩ የመጨረሻ ቀን ነው ያሸነፈችው። በዚሁ የመጨረሻ ቀን 2 የብር ሜዳሊያዎችም ተገኝተዋል። ለኢትዮጵያ 6ቱን የወርቅ ሜዳሊያዎች ያስገኙት አትሌቶች ኤርሚያስ ግርማ በ800 ሜትር፣ መልክና አዘዘ በ3000 ሜትር፣ አዲሱ ይሁኔ በ5000 ሜትር፣ ሳሙኤል ዱጉና በ3000 ሜትር መሰናክል፣ ብርቄ ሃየሎም በ1500 ሜትር እና መዲና ኢሳ በ5000 ሜትር ናቸው። አትሌት ብርቄ የ1500 ሜትሩን ርቀት ያጠናቀቀችበት ሰዓት 4 ደቂቃ ከ4 ሰከንድ ከ27 የሻምፒዮናው ክብረ ወሰን ሆኖ ተመዝግቧል። በ800 ሜትር ወርቅ ያስገኘው አትሌት ኤርሚያስ በ1500 ሜትር ደግሞ የብር ሜዳሊያ ያሸነፈ ሲሆን ሳሙኤል ፍሬው፣ ጽዮን አበበ፣ መልክናት ውዱና ሲምቦ አለማየሁ ሌሎች የብር ሜዳሊያ ያሸነፉ አትሌቶች ናቸው። መሰረት የሻነ ደግሞ በ3000 ሜትር መሰናክል ብቸኛውን የብር ሜዳሊያ ለኢትዮጵያ ያሸነፈች አትሌት ናት። በሻምፒዮናው ኢትዮጵያ በሁለቱም ጾታ 19 አትሌቶችን በ10 የውድድር ተግባራት ብቻ ማሰለፏን የገለጸው የኢትዮጵያ አትሌቲክስ ፌዴሬሽን የተገኘው ውጤት ኢትዮጵያ እስካሁን ከተሳተፈችባቸው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ውድድር ከፍተኛው መሆኑን አስታውቋል። በኮሎምቢያው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና 7 ወርቅ፣ 4 ብርና 4 ነሐስ በድምሩ 15 ሜዳሊያዎችን በማሸነፍ በቀዳሚነት ያጠናቀቀችው ዩናይትድ ስቴትስ ስትሆን ጃማይካ ውድድሩን በሁለተኝነት አጠናቃለች። 3 ወርቆችን ጨምሮ በአጠቃላይ 10 ሜዳሊያዎችን ያሸነፈችው ኬንያ ኢትዮጵያን ተከትላ ውድድሩን በ4ኝነት ነው ያጠናቀቀችው። በሩሲያ ፍርድ ቤት የ9 ዓመት እስር የተፈረደባትን አሜሪካዊት የቅርጫት ኳስ ተጫዋች በእስረኞች ልውውጥ ለመፍታት ሩሲያ ከዩኤስ ጋር ለመወያየት ፈቃደኛ ሆናለች። አደንዛዥ እጽ ወይም የካናቢስ ዘይት ይዛ በመገኘት ወንጀል ባለፈው ሐሙስ ሐምሌ 28 በሩሲያ ፍርድ ቤት የ9 ዓመት እስር የተፈረደባትን የዩናይትድ ስቴትስ የቅርጫት ኳስ ኮከብ ተጫዋች ብሪትኒ ግራይነርን ለማስፈታት ዋይት ሀውስ ጥረት በማድረግ ላይ ይገኛል። የእስር ቅጣቱ ከተወሰነ ከአንድ ቀን በኋላ አርብ ዕለት ሩሲያ በእስረኞች ልውውጥ ዙሪያ ከአሜሪካ ጋር ከመጋረጃ ጀርባ ለመወያየት ዝግጁ መሆኗን አስታውቃለች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ካምቦዲያን በጎበኙበት ወቅት በሰጡት መግለጫ ፕሬዝደንት ቭላዲሚር ፑቲንና ፕሬዝደንት ጆ ባይደን በእስረኞች ልውውጥ ዙሪያ መወያየት በሚቻልበት ዲፕሎማሲያዊ መንገድ ላይ ከዚህ ቀደም ተስማምተዋል ብለዋል። በመሆኑም በዚህ ርዕስ ላይ ለመወያየት ዝግጁ ነን ያሉት ላቭሮቭ ነገር ግን ውይይቱ የሚሆነው ፕሬዝደንቶቹ በተስማሙበት ማዕቀፍ ውስጥ ነው ብለዋል። ባይደን ከዚህ ቀደም በዋይት ሃውስ ለጋዜጠኞች ባደረጉት ንግግር አስተዳደራቸው ግራይነርን ለማስፈታት በጥረት ላይ መሆኑን ሲገልጹ ተስፋ አለኝ ጠንክረን እየሰራን ነው ብለዋል። የሁለት ጊዜ የኦሎምፒክ የወርቅ ሜዳሊያ ባለቤትና የሴቶች ብሔራዊ የቅርጫት ኳስ ማህበር ኮከብ ተጫዋች የሆነችው ግራይነር ወደ ሩሲያ የካናቢስ ዘይት ይዛ ገብታለች በሚል በየካቲት ወር ነበር በቁጥጥር ስር የዋለችው። ዘገባው የሮይተርስ ነው። የናፖሊ ክለብ ፕሬዝዳንት ዲ ላውረንቲስ በአፍሪካ ዋንጫ ለመጫወት ቃል ካልገቡ በስተቀር ከዚህ በኋላ አፍሪካውያን ተጫዋቾችን አናስፈርምም ሲሉ ተናገሩ። አወዛጋቢው የጣሊያኑ ክለብ ናፖሊ ፕሬዝዳንት ኦሬሊዮ ዲ ላውረንቲስ በአፍሪካ ዋንጫ ውድድር ላይ ለመጫወት ካልተስማሙ በስተቀር ክለባቸው አፍሪካውያን ተጫዋቾችን ማስፈረሙን እንደሚያቆም ገልጸዋል። ዘንድሮ ወደ ቼልሲ የተዛወረው የሴኔጋሉ ተከላካይ ካሊዱ ኩሊባሊና የካሜሩኑ አማካይ አንድሬ ፍራንክ ዛምቦ አንጉ ሳ በጥርና በየካቲት ወር በተካሄደው ያለፈው የአፍሪካ ዋንጫ ምክንያት 6 የናፖሊ ጨዋታዎች ላይ መሳተፍ ሳይችሉ ቀርተዋል። የአፍሪካ ተጫዋቾች ይበቁናል አሊያም በአፍሪካ ዋንጫ መጫወታቸውን መተው አለባቸው። ይህ ካልሆነ ከዚህ በኋላ አላስፈርማቸውም ሲሉ ዲ ላውረንቲስ ለጣሊያኑ ዎል ስትሪት ሾው ተናግረዋል። ይህ ንግግራቸው በብዙዎች ያስተቻቸው ሲሆን ከነዚህም አንዱ የሆነው ኩሊባሊ በሰጠው አስተያየት ሁሉንም ሰው ማክበር አስፈልጊ ነው ብሏል። በናፖሊ ለ8 አመታት የቆየው የ31 አመቱ ተከላካይ ስለ አፍሪካ ብሔራዊ ቡድኖች እንደዚህ መናገር አትችልም፣ ክብር ሊኖርህ ይገባል በማለት ለዲ ላውረንቲስ ምላሽ የሰጠ ሲሆን ቡድኑ ያለ አፍሪካዊ ተጫዋቾች መጫወት ይችላል ብሎ የሚያስብ ከሆነ እሱ የራሱ ጉዳይ ነው፣ ግን እኔ እንደማስበው ሁሉም ሰው የእርሱን አይነት ሐሳብ ያለው አይደለም ሲልም አክሏል። የእንግሊዝ ፕሪሚየር ሊግ ባለፈው ሳምንት ሲጀመር ማንቸስተር ዩናይትድ በሜዳው ባደረገው የመጀመሪያ ጨዋታው ተሸንፏል። የውድድር አመቱ አርብ ዕለት በሰላስት ፓርክ ክሪስታል ፓላስ አርሰናልን ባስተናገደበት ጨዋታ የተጀመረ ሲሆን አርሰናል ጨዋታውን 2-0 በማሸነፍ አመቱን በድል ጀምሯል። በቀጣዩ ቀን ደግሞ 6 ጨዋታዎች ተደርገዋል። በዝውውር ገበያው ጠንካራ ተሳትፎ ካደረጉ ክለቦች መካከል አንዱ የሆነው ቶተንሃም ሆትስፐር ሳውዝሃምፕተንን 4-1 ያሸነፈበት ጨዋታ በመክፈቻው በርካታ ጎል የተመዘገበበት ጨዋታ ነው። በእለቱ በተደረጉ ሌሎች ጨዋታዎች ቼልሲ ኤቨርተንን 1-0 ሲያሸንፍ ቦርንማውዝ ሊድስ ዩናይትድ እና ኒውካስል ዩናይትድም ድል ቀንቷቸዋል። አምና ሁለተኛ ደረጃን ይዞ ያጠናቀቀው ሊቨርፑል ደግሞ ከፉልሃም ጋር 2-2 በሆነ የአቻ ውጤት ጨዋታውን አጠናቋል። እሁድ ዕለት ከሜዳው ውጭ ዌስትሃምን የገጠመው ሻምፒዮኑ ማንቸስተር ሲቲ 2-0 አሸንፏል። ሌስተር ሲቲ እና ብሬንትፎርድ ደግሞ 2-2 በሆነ አቻ ውጤት ሲለያዩ ማንቸስተር ዩናይትድ በኦልትራፎርድ በደጋፊዎቹ ፊት በብራይተን 2-1 በመሸነፍ የውድድር አመቱን ጀምሯል። ፖግባን ጨምሮ በርካታ ተጫዋቾችን ያሰናበተው ዩናይትድ በዝውውር ገበያው የተቀዛቀዘ እንቅስቃሴ ቢኖረውም አዲሱ አሰልጣኝ ቴንሃግ በደጋፊዎች ተስፋ ተጥሎባቸው ነበር። ይሁን እንጂ በጨዋታው የዩናይትድ ተጫዋቾች ቅንጅት እጅግ አነስተኛ ሆኖ ነው የተስተዋለው። አዳዲስ ተጫዋቾች ክለቡን እንዲቀላቀሉ ተደጋጋሚ ጥሪ የሚያቀርቡ የክለቡ ደጋፊዎች ጨዋታው ከመጀመሩ በፊት በክለቡ ባለቤቶች ላይ ያላቸውን ተቃውሞ ሲገልጹ ተደምጠዋል። የትናንቱን ውጤት ተከትሎ የተለያዩ የእግር ኳስ ተንታኞች ዩናይትድ ካለፉት አመታት ብዙም የተለየ አቋም እንደማያሳይ አስተያየታቸውን በመስጠት ላይ ናቸው። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
And innovation driving that the passion, flex the muscle in the action. Can't wait for the opportunity, look me happy, me forward at the mountain top, stone under me step up the elevation, limiting at the sky. Yo. Blessing man, I carry upon them back, them wings are fly. Yo. Rise over the crab in a bucket, them a bowler. Kick off them clock, evil fall under good. Keep reaching for the higher ledge, boldly wave the green, gold, and red. Tell me the
differentiate right and wrong, right and left. Keep me balanced, follow righteous steps. Keep reaching for the higher ledge. Proudly wave the green, gold and red. Help me differentiate right and wrong, right and left. Keep me balanced, follow righteous steps. Right and wrong, right and left. Keep me balanced, follow righteous steps.
አድማጭ ተመልካቾቻችን የጋቢና ቤ መሰናዶው እዚህ ላይ ተጠናቀቀ። ኤደን ገረበው፣ ንጉሱ ታምሬ ከመላ አሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን ስናስተናግዳችሁ ቆይተናል። በነገው ምሽት እንገናኝ። ደህና እደሩ።